በአገሪቱ የተለያዩ ክፍሎች የተከሰከሰው ህዝባዊ አመጽ ምንነት አቅጣጫና ሁነኛ የመፍትሄ አማራጮችን ለመቃኘት የሚጥር ውይይት ነው። እንግዶቻችን ፕሮፌሰር ተሾማ አበበ በዚህ በዩናይትድ ስቴትስ ምስራቃዊ ኢሉናይ ክፍለ ግዛት ዩኒቨርሲቲ ቻርልስተን የምጣኔ ሀብት ጥናት መምህር ናቸው። ዶክተር አሰግድ ሀብተወልድ የስራ አመራር ጥናት ባለሙያና የልዩ ልዩ ክህሎቶች ማበልጸጊያ ዘዴዎች አሰልጣኝ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ።
ፕሮፌሰር ተሾማ አበበ፣ ዶክተር አሰግድ ሀብተወልድ አመሰግናለሁ እንግዶቼ። የዚህ ልዩ ዝግጅት ዋና ዓላማ መነሻውም በኢትዮጵያ የተለያዩ ክፍሎች እየታዩ ያሉ ህዝባዊ አመጾች ናቸው። ምንነታቸውን አቅጣጫና ከተቻለም ሁነኛ የመፍትሄ አማራጮችን ለመቃኘት የሚጥር ተከታታይ ውይይት አካል ነው። በየበኩላችሁ በኢትዮጵያ ጉዳይ የምትሳተፉ ዜጎች መሆናችሁን ምክንያት በማድረግ ነው የጋበዝናችሁ። እስኪ ዛሬ ያለውን ሁኔታ ከምትረዱበት እንነሳ። የሚቀጥሉትን የዚህ እንቅስቃሴ ምዕራፎችም ሆኑ በህዝቡም ሆነ በመንግስት በኩል የተሻለ ሁኔታ ሊፈጥሩ የሚችሉ ወይንም የተባባሰና ያልተፈለገ ውጤት ከሚያስከትሉ ሁኔታዎች መራቅ የሚቻልባቸውን መንገዶች ለመጠቆም ጭምር ነውና እስኪ እንደምትረዱት እንመልከት። ዶክተር አሰግድል አስቀድም።
በጣም አመሰግናለሁ። ጥሩ ጥያቄ ነው። ያለንበት ሁኔታ ማንም ሰው እንደሚረዳው በ21st century ሁሉም የሚሆነው ነገር በሶሻል ሚዲያም በተለያዩ ሚዲያ አውትሌቶች እየሰማ ነውና አገሪቷ ክሮስ ሮድ ላይ እንዳለች፣ የሚያማታ መንገድ ላይ እንዳለች በግልጽ ያሳያል። እዚህ መንገድ ላይ ሆና ወደ ቀኝ ወደ ግራ የትኛውን መንገድ እንደሚሄድ ግልጽ አይደለም። በዚህ ደረጃ ግን የሚያሳዩት ምንድነው? ነገሮች እየከፉ እንደሄዱ ወሳኝ የሆኑ ውሳኔዎች መሰጠት ያለበት ደረጃ የሀገሪቷንም የቀድሞ እድሏን ሊወስኑ የሚችሉ ነገሮች እየተከናወኑ እንዳሉ የሚያሳይ ወቅት ላይ ነው ያለ ነው።
መልካም። ፕሮፌሰር ተሾመ እርሶስ አሁን ኢትዮጵያ ያለችበትን ሁኔታ እንዴት ይገነዘቡታል?
እኔም በበኩሌ የሀገሪቷ ሁኔታ አሁን ያው ወንድሜ እንዳለው የሚያማታ መንገድ ላይ እንደምትኖር ሁሉም ሰው ያውቀዋል። እነኚህን መነሻ ያደረጉት ምንድን ናቸው? የእኛ ውጭ ያለነው ብቻ ሳንሆን ውስጥ ያሉትም ከአስተዳዳሪዎቹ ጨምሮ ድክመቶች መኖራቸው፣ እነኚህ ድክመቶች መነሻ ሆነው ቢሰጡም ከዛ የበለጠ ችግር መኖሩ ለማንም የሚሰወር አለመሆኑ እየተሰማኝ ስለሆነ የሀገሪቷ ሁኔታ አሁን በዚህ ላይ የተመሰረተ ነው ባይ ነኝ።
መልካም። ኢትዮጵያ በአሁኑ ሰዓት የምትገኝበትን ሁኔታ መስቀለኛ መንገድ ብላችኋል። በደምሳሳው አጣብቂኝ ውስጥ የገባች ሀገር መሆኗን፣ ህዝብ በተለያዩ አካባቢዎች ተቃውሞ በየለቱ እንቅስቃሴ የሚታይበት፣ በእንቅስቃሴዎቹም መሀል ገዢ ፓርቲ ኢህአዴግ አምኖ እንደተቀበለ ሁሉ የሰው ህይወት የጠፋበት፣ አሁንም እየጠፋ ያለበት፣ እንዲያውም አልፎ አልፎ እንደሚታየው የብሔር ቃና ያዘሉ አንዱን ለሌላው አደጋ ለመጋረጥ የሚዳዳቸው የሚመስሉ አንዳንድ ሁኔታዎችም እየተሰሙ ነውና ቀዳሚዎቹ እርምጃዎች ምን መሆን አለባቸው ትላላችሁ? በየበኩላችሁ የሚሰማችሁን ተመልክተን በአማራጭነት የሚፈነጠቁትም ሆነ በመንግስት የተሰጡ ምላሾችን እንቃኛለን። ዶክተር አሰግድ፣
በእኔ በኩል አገሪቷ ከዚህ ቫሸስ ከሆነ ሰርክል መውጣት አለባት። እንግዲህ የኢትዮጵያ ህዝብ ጥያቄ የጀመረው አሁን አይደለም። ወደ ኋላ ተመልሰን በፈረንጆች በሰባዎቹ መጀመሪያ ላይ ከኃይለ ሥላሴ ጊዜ ጀምሮ የኢትዮጵያ ህዝብ የዲሞክራሲ እና የፍትህ ጥያቄዎች አነሳ። ያ ጥያቄ አልተመለሰም። የደርግ መንግስት ያንን የህዝብ ጥያቄ የወጣቱን አመፅ ቀልብሶ ወደ ራሱ ስልጣን ይዞ ኩዴታ ፈጽሞ እስከ 17 ዓመት ቆየ። እነኛ ጥያቄዎች ታፍነው ቆዩ። ኢህአዴግም መጣ። አሁንም የህዝብን ጥያቄ ሳይመልስ በራሱ በመሰለው ይጠቅመኛል ባለው መንገድ የኢትዮጵያን ህዝብ ሲያስተዳድር ቆየ እና የመጀመሪያው መፍትሄ የሚሆነው የቆየ የአመታት ጥያቄን መፍታት ነው። ይሄ ለሀገሪቷም በስልጣን ላይ ያለውን ፓርቲ ለሌሎችም ለኢትዮጵያ ለሚቆረቆሩ ሁሉ ትልቅ እስትንፋስ የሚሰጥ ነው። ጥያቄዎች ተንከባለው እዚህ ጋር መጥተዋል። ስለዚህ ለአንዴና ለመጨረሻ ጊዜ ጥያቄውን መመለስ። አሁን በኢህአዴግ በኩል የሚታየው በአቅም በፕሮፓጋንዳ በምንም ብሎ አድበስብሶ ለማለፍ ነው የሚሞክረው። ጥያቄዎቹ ላይ በኋላ ወይ እንወያይባቸዋለን። በህዝቡ በኩል ያለው ነገር ደግሞ ምንድን ነው? ብንሞትም ብንቆስልም ጥያቄዎቻችን ካልተመለሱ፣ የኦሮሞ ህዝብ ጥያቄ፣ የአማራ ህዝብ ጥያቄ፣ የሙስሊሙ ህዝብ ጥያቄ፣ የሌላውም ብሔረሰብ ጥያቄ የሆኑ አንኳር ነገሮች አሉ። አይ ቲንክ እነሱ ከተመለሱ አገሪቷ ወደተሻለ ነገር ትሄዳለች። በነበረው መንገድ ከሄድን ግን አሁንም በመሸፋፈን ከተሄደ ግን ወደማንወጣበት ጦርነት፣ ወደ ህዝብ ፋጀት ልንሄድ እንችላለን። ወሳኝ ነው ብዬ ማስበው በተደፈነፈነ መልኩ የምንወጣበት ሁኔታ ውስጥ አይደለም ያለው። በቃ ኢትዮጵያ ህዝብ ሲጠይቃቸው የነበሩትን ጥያቄዎች ለአንዴና ለመጨረሻ ጊዜ ፈቶ ኢትዮጵያ ሲቪላይዝድ እንደሆነ ኩሩ ህዝብ እንደሆነ የራሱን እድል ወስኖ የተሻለ ፕሮስፐሪቲ፣ ስቴቢሊቲ፣ ፒስ ያለበት አገር እንድትሆን ጥያቄዎቹን መመለስ ነው።
እድገት፣ ሰላምና ብልጽግና ብለዋል። ወደ አማርኛ ለመመለስ ነው በግርድፉ። ዘለቄታም ሆነ በጊዜያዊ ሊታዩ የሚችሉ አማራጮችን እናነሳለን። ሌሎች ጥያቄዎችን እናስከትል። አሁን ያለው ሁኔታ ወደ ከፋ ደረጃ ከማምራቱ በፊት ሊወሰዱ በሚችሉ እርምጃዎች ላይ ፕሮፌሰር ተሾመ ምን ይላሉ?
በእኔ በኩል አሁን መወሰድ ያለባቸው እርምጃዎች አንደኛ በሰላማዊ ሰልፎች ላይ መተኮስና መግደል፣ ማንገላታት መቆም ያለበት ይመስለኛል። ሁለተኛው በህገ መንግስቱ ቢቀመጥም የዜጎች ህገ መንግስታዊና የሰብአዊ መብት እንዲከበር መደረግ አለበት። የመሰብሰብ፣ የመቃወም፣ ሀሳብን የመግለጽ መብቶች መከበር አለባቸው። ግን እኚህ ከሌሉ ህዝቡ ብዙ ቅሬታ ስላለው የሚቀበላቸው ስላልሆነ የዜጎች ህገ መንግስታዊና የሰብአዊ መብት መከበር አለበት ይመስለኛል። ሶስተኛ በማናቸውም የትግል መንገድ በመጠቀም የሰብአዊ መብታቸውን ለማስከበር ሲሉ ሲታገሉ የታሰሩ ሰዎች አለም፣ ጋዜጠኞችም አሉ፣ መሪዎችም አሉ፣ የኢትዮጵያ ዜጎች የሆኑ ወጣቶች አሉ። ቢፈቱ ነገሩን ከማባባስ ያድነዋል የሚል ሀሳብ አለኝ። አራተኛ ይሄ አሁን የተጀመረው እና ያለው ነገር ለኢትዮጵያ አንድነት፣ ለኢትዮጵያ የወደፊት ልማት በጣም ጎጂ ስለሆነ እኛ ብቻንን ሳይባል መንግስት ከተቃዋሚ ኃይሎችን ጋራ ሆነ ከሌሎቹ ጋራ ከመንግስት ውጪ ያሉትንም ሰዎች ብዙ መልካም ሰዎች አሉ ከመንግስት ውጪ በአስቸኳይ ውይይት መከፈት አለበት። እነኚህ በጣም አስፈላጊ ነገሮች ናቸው። ውይይት ድካምና ስንፈት መሸነፍ አይደለም። ውይይት የአገሬ ልጅ ነህ፣ የወንዜ ልጅ ነህ፣ አብረን ነው ሁሉንም ነገር ተሸክመን የምናልፈው። ብንጎዳ ሁላችንም ነን የምንጎዳው። ከአንዱ ጎሳ ተነጥቆ ለሌላ የሚሰጥ ነገር የለም ኢትዮጵያ ውስጥ እና አብረን እንስራ የሚል አስተሳሰብ ነው መቅደም ያለበት እና እነኚህ ነገሮች መደረግ አለባቸው እያምናለሁ።
መልካም፣ ውይይታችንን ገፋ እናደርጋለን። እስካሁን ለተወሰዱ እርምጃዎችን በመንግስት በኩል የሰጠውን ላስቀድም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ባደረጉት ንግግር ዜጎች ተቃውሟቸውን መግለጣቸው አግባብ መሆኑን ጠቅሰው በአካባቢ አስተዳደሮች ተጠያቂ መሆናቸውን ነው የተናገሩት። ይሁንና እንቅስቃሴዎቹን ለመግታት ግን መንግስታቸው ያለውን አቅም ሁሉ እንዲጠቀም ማዘዛቸውን ተናግረዋል። ሁለት የሚጋጩ የሚመስሉ ስሜት ያሳደረ አነጋገር ተጠቅመዋል።
መቅረብ የሚችሉ ጉዳዮች በሙሉ ቀርበው የተወያዩባቸው ጉዳዮች ናቸው እና ትልቅ ተስፋ የሚሰጥ መንፈሱን በጣም ጥሩ የነበረ በመጨረሻም በሙሉ መግባባትና ስሜት ሁላችንም በአንድ ልብ በአንድ ሐሳብ እንደገና በጥልቀት መታደስ ይገባናል። እዚህ በጥልቀት መታደስና መስተካከል ይገባናል የሚል ውሳኔ ያሳልፈን የተነሳንበት ነው። ስለዚህ ያ በአለት ላይ የተመሰረተ ስርዓት አለን ብሎ ማመን ጠቃሚ ይሆናል። በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይሄን ፍላጎታቸውን ለማስተካከል ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋራ እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምህረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በኔ በኩል ይህ ህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ።
በመንግስት በኩል የህዝቡን ተቃውሞ ለማስተናገድ እየተከተለ ያለውን መንገድ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሁኔታዎችን ለመፍታት እንወስዳለን በሚሉት እርምጃስ ላይ ምን አስተያየት አላችሁ? ዶክተር አሰግድ።
ጥሩ ጥያቄ ነው። እንግዲህ ኢህአዴግ ለመጀመሪያ ጊዜ አይደለም ተቃውሞ የገጠመው፣ በተለያየ ጊዜ ተቃውሞ ገጥሞታል። የሚከተላቸው መላለስ ግን መፍትሄ አላመጣም። ነገሮች ገፍተው እዚህ ደረጃ ደርሰዋል። ፈረንጆቹ እንደሚሉት ቦይሊንግ ፖይንት ወይም ቲፒንግ ፖይንት የመጨረሻ ነገሮች ተገብተው የሚፈነዱበት ደረጃ ላይ ደርሰዋል። እዚህ ደረጃ ላይ የሚጠበቀው ከአንድ በስልጣን ላይ ካለ መንግስት የሚጠበቀው መጀመሪያ ችግሩ እንዳለ ማመን ነው። ችግሩን ስናምን ነው ግማሽ መንገድ እንደሄደን የሚቆጠረው ለመልሱ። እና መጀመሪያ መደረግ የነበረበት ጥፋቱን ማመን፣ ወደ ሌሎች ላይ ነው አሁን መንግስት ያላከከው። ግን ካየን ኢቭን አሁን ይህን መንግስትን የሚቃወሙት እኮ በሚገርም ሁኔታ ሲደግፉት የነበሩ ናቸው። አሁን ሙስሊሙን ህብረተሰብ ካየን፣ እኔ ለሚሊየን ሙስሊሞች መናገር አልችልም። በቅርብ የነበሩ ሙስሊም ጓደኞቼ እንደነገሩኝ ግን ኢኒሽሊ ኢህአዴግ የተሻለ ነገር አመጣልን የእምነት እኩልነት ያሉበትም ሁኔታ ነበረ። ግን በኋላ ያንን መብታቸው ተነጥቆ የራሳቸውም ሃይማኖት መምራት የማይችሉበት ሁኔታ ውስጥ ሲገቡ መቃወም ጀመሩ። አብዛኛው አሁን የሚቃወመው ወጣት ነው። ይሄ ወጣት በዚህ በኢህአዴግ ትምህርት ፖሊሲ ታንጾ በፕሮፓጋንዳ ተጨምቆ የነበረ ነው ላለፉት 20 ምናምን ዓመታት። አብዛኞቹ በተለያዩ ክልሎች አሁን የምናያቸው ተቃውሞዎች በአንድ ወቅት ደርግን ሲቃወሙ ሲታገሉ የነበሩ ኢህአዴግ ላይ የከረረ ጥላቻ ሁሉ የሌላቸው ህዝቦች ናቸው አሁን የተነሱት። ይሄ ምንም የምናድበሰብሰው ነገር አይደለም። ጀነራል ጻድቃንም ከነሱ ማል የወጣ ፋውንደር የነበረ ችግሩ የከፋ ነው ብሮደር የሆነ ወይም ሰፋ ያለ ኮዋሌጅን ያስፈልገዋል ብሎ የአማራጭ መልስ ያመጣበት ሁኔታ ነው። ስለዚህ አሁን ጠቅላይ ሚኒስትሩ እንደሚለው እንደዚህ አላኮ መታለፍ የሌለበት ነው። ስለዚህ የመጀመሪያው ችግሩ እንዳለ አምኖ ኢህአዴግ መቀመጥ መቻል አለበት። ከተለያዩ አካሎች ጋር መነጋገር ነው። እንግዲህ ብዙ መፍትሄ ሀሳቦች ይነሳሉ ከተለያየ አቅጣጫ። እነኚህ መፍትሄዎች የተሻሉ መፍትሄዎች ናቸው ብዬ ነው የማስበው። ምክንያቱም በዚህ ሁኔታ ከተቀጠለ በማሳበብ ምናልባትም የተወሰኑ ሰዎችን ከስልጣን በማባረር የተወሰኑ ሰዎችን በፈረንጆቹ ስኬፒጎት የሚባሉ አድርጎ ተጠያቂ አድርጎ ቢኬድ መልስ አይሆንም፣ ችግሩ እየከፋ ይሄዳል እና ምናልባትም ወደ ደም መፋሰስ ውስጥ ሊገባ ይችላል። ስለዚህ በስልጣን ላይ ያለው ፓርቲ የሚያዘምተውን ወታደር አቁሞ ይቅርታ መጠየቅ ካለበት ጥፋቱን አምኖ ቢቻል ይሄንን ሀገር ወደሚቀጥለው ሌብል ሊያስኬድ የሚችል ስር ነቀል የሆነ ለውጥ የሀገሪቷንም ህገ መንግስት የመቀየርንም ፖሊሲዎችን የመቀየርን ወደዛ ሊያስኬዱ የሚችሉ ወደ ሀገር አቀፍ መስማማት ወደ ሀገር አቀፍ እርቅ የሚሄዱ መስመሮች እንጂ መከተል ያለበት ይሄ መንግስት ወታደር እየላከ በዚህኛው ሳይድ ደግሞ ይህን ያጠፉት ይህን ያደረጉት እነ ከሌ ናቸው ብሎ በታች ሌብል ያሉ ምንም አቅም የሌላቸውን ሰዎች ላይ ጥፋቱን በመለጠፍ ትንሽ ጊዜ እድሜ ሊገዙ ይችላሉ። ህዝብ ላይ ጦርነት ታውጆ መከላከያ ሰራዊት አዝምቶ የተሳካለት መንግስት በዓለም ላይ የለም። በሂስትሪ የመውደቂያ የመጀመሪያ ስቴፕ ነው መንግስት የወሰደው። ጠቅላይ ሚኒስትሩም ይህንን የእሳቸውን መንግስት ከእንደገና ሪኮንሲደር አድርገው የተሻለ ዘለቄታዊ መፍትሄ ያለው ሁሉንም አካላት ከተቃዋሚም ከህብረተሰቡም የሚያካትት መፍትሄ ላይ መኬድ አለበት ብዬ ነው በራሴ በኩልም አስበው።
መልካም። ፕሮፌሰር ተሾመ ለእርስዎም ተመሳሳይ ጥያቄ። መንግስት የኃይል እርምጃ ወስዶ ተጠያቂ የሚሆኑ ክፍሎችን ጠይቃለሁ ያለበትንና ኋላም ደግሞ ጠቅላይ ሚኒስትሩ ባሰሙን ንግግራቸው ብዙዎች የሚጋጭም ያሏቸውን ሀሳቦች የገለጹበትን ንግግራቸውን ጨምሮ የመንግስቱን እርምጃ የመንግስቱን ውሳኔ እስካሁን ባለው እንዴት ይገመግሙታል?
በእኔ በኩል ችግር መነሳቱ ኢትዮጵያ አሁን ያለችበት ሁኔታ መምጣቱ ሊያስገርምን አይችልም። ደጋፊም ሆኑ ተቃዋሚ መንግስት ለውጥ ማድረግ አለበት የሚል ምክር እየተሰጠ ቆይቷል ለብዙ ዘመናት። ሰሚ አልነበረም፣ እነኚህን ምክሮች የሚቀበል ሰው አልነበረም። እኔ ይህንን ነገር የማየው በመሰረታዊ በሆነ ፕሪንስፕል ነው። አንደኛ የአንድ ሀገር ሰዎች ነን ከተባለ የአንድ ሀገር ሰው ሳይወያይ መፍትሄ ሊኖር አይችልም። በመንግስት ብቻ መፍትሄ አይመጣም፣ በህዝብም ብቻ መፍትሄ አይመጣም። ነገር ግን የአንድ ሀገር ሰዎች ነን ካልን የአንድ ሀገር ሰዎች ሳይወያዩ መፍትሄ ሊኖር አይችልም። መፍትሄው አንደኛው መወያየት ነው። ሁለተኛ የህዝቡን ፍላጎት መልክ መስጠት አስፈላጊ ነው። የትም ሀገር ቢሆን እንኳን ትንሽ ዲሞክራሲ ሙከራ የተደረገበት ቦታ ይቅርና ዲክቴተርሺፕ እና ኮሙኒስት አገሮች እንኳን የህዝቡን ፍላጎት ሳይጠብቅ አከማች የሚቀመጥ መንግስት ሊኖር አይችልም። የህዝቡን ፍላጎት ማዳመጥና መስማት አስፈላጊ ነው። ሶስተኛ የኮንስቲቱሽን ጉዳይ አለ። ካውን በፊት የተነበረ በዚህ የተነሳ ኮንስቲቱሽኑ ለኢትዮጵያ ህዝብ የተሰጠው በመንግስት ነው። የኢትዮጵያ ህዝብ አይደለም ለመንግስት ኮንስቲቱሽን የሰጠው። በደንቡ ቢሆን በዲሞክራሲ ደር ቢሆን ህዝቡ ነበረ ለመንግስት ኮንስቲቱሽን መስጠት ያለበት።
ህገ መንግስቱ መርቀቅ የነበረበት ከህዝብ የመጣ ሐሳብን አቅፎ ያን መሰረት አድርጎ ነው የሚሉን።
እርግጥ አዎ እንደዛ ነው መሆን ያለበት። የኢትዮጵያ ህገ መንግስት ግን የመጣው ከመንግስት ወደ ሰው እንደ ስጦታ ተደርጎ ነው የመጣ እና ይሄ ወደፊት ችግር እንደሚኖር ተናግሮ ነበር። ይሄ መስተካከል አለበት። ሌላው ነገር ጌጣጌጥ ማስቀመጥ ነው እንጂ ዋናውን ነገር የሚለውጥ አይደለም። አራተኛ ይሄ አሁን ያለንበት መገዳደል አገሪቷ አደጋ ላይ እንድትወርቅ ያደርጋታል። ይህንን አይነት ጥያቄ ሳይመለስ መታደር የለበትም። መልካም እና ቅኔ የሚያስብ ህዝብ ወደፊት ምንድን ነው የሚሆነው? የትኛው ዲክቴተር ነው ወደፊትስ የሚመጣው? እዛ ከመድረሳችንስ በፊት ለምንድን ነው የማናስተካክልበት ምክንያት የሚባለው አስተሳሰብ አሁን የማንኛውም ሰው አስተሳሰብ መሆን አለበት። እነኚህ ነገሮች ናቸው ቶሎ በቶሎ መደምሰስ ያለባቸው ወይንም ደግሞ ግምገማ ውስጥ ወይንም ደግሞ ፍትህ ውስጥ መድረስ ያለባቸው። ሌሎች ነገሮች ያሉ፣ ያ ግን በጊዜው የሚሰራ ነው ማለት ነው። በዚሁ ላቁመው የዛን ጥያቄ መልስ።
መልካም። በተቃዋሚ ጎራ የተሰጡ ምላሾችንም አዛምደን እናንሳ። የጠቅላይ ሚኒስትሩን ንግግር የሰሙ የአሜሪካ ድምጽ ያነጋገራቸው የሁለት ዋና ዋና ተቃዋሚ ድርጅቶች መሪዎች የሰጧቸውን አስተያየቶች መንግስት ራሱን በባላደራነት የወሰደ ይመስላል ነው ያሉት አንዱ የተቃዋሚ መሪ። ህዝብ ለሚያቀርበው ጥያቄ የቀረቡትን ጥያቄዎች ለመመለስ ፍቃደኝነት በማሳየትና አግባብ ያላቸው እርምጃዎችን በመውሰድ ፋንታ ስልጣኑን መንግስት ራሱ የሚሰጥ ነው የሚመስለው። ከህዝብ የተሰጠው ስልጣን መሆኑ ቀርቶ ወይም ኃላፊነት መሆኑ ቀርቶ ነው ያሉት አንደኛው። ሁለተኛው የተቃዋሚ መሪ ህዝብ ላነሳቸው ጥያቄዎች አግባብ ያለው መልስ መስጠት የሚችል መንግስት ሆኖ ቀረበ፣ ዲሞክራሲ የሚከተል ስርዓት መስሎ ቀረበ ሲሉ ተችተዋል። ለዚህም ምክንያት ያደረጉት እነኚህ ቀደም ብላችሁ የዘረዘራችኋቸው ችግሮች ስር የሰደዱ ተደጋግሞ ሲነሱ የቆዩ ቀደም ብላችሁም እንዳነሳችሁት ከመጨረሻው ጫፍ ደርሰው የፈነዱበት ሁኔታ እስኪደርስ ድረስ መልስ መሰጠት ነበረበት። አሁንም የአነጋገር አገላለጽን ትክክል ማድረግ ሳይሆን አግባብ ያለው ህዝብ ለሚያቀርበው ጥያቄ መንግስት መስጠት አለበት ነው ያሉት። የሌሎች ድምጻቸው ያልተሰሙ ተቃዋሚዎችንም እንዲሁ ከግምት ማስገባት እንችላለን። እንዴት ትመለከቱት አላችሁ ይሄንን? የተቃዋሚዎቹ ሚና ምን ሊሆን ይገባዋል? ዶክተር አሰግድ
እንግዲህ ይሄ በጣም ወሳኝ ነገር ነው። በአገሪቷ የወደፊት ሁኔታ ላይ ሁሉም ዲሞክራቲክ ፎርሶች መሳተፍ ይኖርባቸዋል። አሁን ያለው ደረጃ በስልጣን ላይ ያለው ፓርቲ መምራት የሚያቀተው ደረጃ ላይ ነው የደረሰው። ወታደር እየተጠቀመ ነው ለማስተዳደር የራሱን ህዝብ ማለት ነው። ወታደር እቺ ጠላትን ለመከላከል እንጂ የውስጥ ህዝብን ለመገላገል
ውይይቱ አልተቋጨም። አድማጮች ይቀጥላል። እንግዶቻችንን ዶክተር አሰግድ ሀብተወልድንና ፕሮፌሰር ተሾመ አበበን ለጊዜያቸው አመሰግናለሁ። ውይይቱ ይቀጥላል። በያላችሁበትም ተወያዩ። መልካም ምሽት።